Voice of America. ኢትዮጵያውስ በኦሮሚያና በሶማሊ ክልል ተወላጆች መካከል ሲካሄድ የቆየው ግጭት አላቆመም። ከሁለቱም በኩል ብዙ ሰዎች እንደሞቱና በብዙ መቶዎች የሚቆጠሩ ቤቶች እንደተቃጠሉ ታውቋል። ባለፈው አርብ በመራብ ሀረርጌ 150 የሚሆኑ በኦሮሚያ የሚኖሩ ሶማሊ ሲቪሎች እንደተገደሉ፣ 65 የሚሆኑት ሴቶች ልጆችና አረጋውያን ተገድለው የተፈጸመው ወንጀል እንዳይታወቅ በድብቅ ተቀብረው እንደተገኙ የኦጋዴን ብሔራዊ ነጻነት ግንባር ባወጣው መግለጫ ገልጿል። የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በሰጡት መግለጫም ጠቁመዋል። በጨለንቆም ብዙ ሰዎች በፌደራል ፖሊስ እንደተገደሉ ታውቋል። ብሔር ተኮር ግጭቱ ባልተለመደ መልኩ በዩኒቨርሲቲ ተማሪዎች መካከል ተነስቶ በአድግራት ዩኒቨርሲቲ በተነሳ ጠብ አንድ የምዕራብ ጎጃም ተማሪ እንደተገደለ ታውቋል። ይህ የሆነው የትግራይ ኳስ ተጫዋቾች ወልዲያ ለውድድር ሲሄዱ ጥቃትና ጠላታዊ ተግባር ገጥሟቸው ወደ መጡበት ከተመለሱ በኋላ ነው። ከዚያም የወልዲያ ተማሪዎች በትግራይ ተወላጆች ላይ ተነስተው ግጭቶች እንደተካሄዱና አንዱን የትግራይ ተማሪ ከመስኮት ወርውረውት እግሩ እንደተሰበረና እዛ መኖር ስላልቻልን ይዘነው ወደ መቀለ አምጥተን እየታከመ ነው ብለውናል። በወለጋ ዩኒቨርሲቲ ሻምቡ ካምፓስ ደግሞ ሁለት የትግራይ ተወላጆች አንደኛው ተቀጥቅጦ ሌላው ደግሞ ከፎቅ ተወርውሮ እንደተገደሉ ተዘግቧል። ያለው ሁኔታ ይህ በመሆኑ አቶ ሙላቱ ገመቹ፣ ዶክተር መሐሪ ረዳይና አቶ ልደቱ አያሌው አስተያየቶቻቸውን እንዲሰጡን ጋብዘናል። አቶ ሙላቱ ገመቹ ይጀምራሉ።
ግጭቶቹ ቀደም ሲል እንደገለጽነው ለ26 ዓመት ሙሉ አብሮ የኖረ ሕዝብ በሰላም ይኖር የነበረው በዚህ በድንበር ግጭት ነው ተብሎ ብዙ ህዝብ ከኢትዮጵያ ሶማሌ የኦሮሞ ተወላጅ የሆኑት ወደ 700 የሚደርሱ ከዛ እንዲባረሩ በታጣቂዎች መደረጉ፣ ከዛም እያለ በኦሮሞና በሶማሌ መካከል አሁንም ያልበረደ ሁለቱ ህዝቦች ጎሳን ለይቶ ልዩነትን ፈጥሮ ያደረጉትና መነሻ የሆነ ነገር ሳይሆን ቀደም ሲል እንደምናምነው ለፖለቲካ ፍጆታ ተብሎ ስልት ተጨምሮበት ሲደረግ ቆይቷል። ይሄ ብቻም አይደለም፣ በትግራይና በአማራ መካከልም እንደዚሁም በአፋርና በአማራ መካከል እንደዚሁም በኦሮሚያና በደቡብ አካባቢ ባሉት ድንበር ላይ ያሉት ሁሉ የፓርቲውና መንግስት ካድሬዎች በሚቀሰቅሱት ሁናቴዎች ሰዎችን ሁሉ ለችግር ለግጭት ሲዛርጉት ቆይቷል። ለማስረጃም ያህል ይሄ ነገር በህዝብ መሀል ሀገርም በሰላሌ አካባቢ ሆን ተብሎ ግጭት እንዲፈጠር የኦነግን ባንዲራና ትጥቅን ይዘው የተገኙት ሰዎችና ለዚህ መነሻ እንዲሆኑ ያደረጉት እንደዚሁም በመቱ አካባቢ በወለጋም በኩልም እነዚህ ነገሮች ለትንኮሳ ያን ሲደረግ እንደቆየ ከአሁን በፊት የምናውቀው ጉዳይ ነው። ኢትዮጵያ ህዝብ እንደ ህዝብ ብሔር ለብሔር ለይቶ እስካሁን ድረስ ለግጭት የደረሰበት ጊዜ የለም። ኦሮሞ እንደ ኦሮሞነቱ አማራን በመጥላት በአማራ ላይ የዘመተበት፣ አማራን ኦሮሞን ጠልቶ በኦሮሞ ላይ የዘመተበት፣ ትግራይን በአማራ ላይ አማራ በመሆኑ የዘመተበት ወይም አማራው በትግራይ ላይ የዘመተበት ጊዜ የለም። ይሄ አሁን ስርዓቱን የሚያራምዱ ገዢዎች በየአካባቢው አሁን በትክክል ለመምራት ችግር ስለሆነ እንደ ስልት የሚጠቀሙበት ነገር ሆኖ ነው የምናገኘው በእኛ በኩል።
እሺ፣ አቶ ልደቱ
እንግዲህ የግጭቱን ስፋት በተመለከተ አሁን አቶ ሙላቱ በደንብ ገልጸውታል። በጣም መጠነ ሰፊ ግጭት ነው። እንግዲህ ጥይት በማይጮህባቸውና ዜጎች በማይሞቱበትም አካባቢ ሰላም አለ ማለት አይቻልም። ህዝቡ ልብ ውስጥ ስሜት ውስጥ ያለው ጭንቀት ነው፣ ሽብር ነው፣ በጣም ከፍተኛ የሆነ ውጥረት ነው ያለው እና በአጠቃላይ በአገሪቱ አሁን ጤናማ ሁኔታ የለም። መሰረታዊ የሆነ መፍትሄ ካልተሰጠው ይሄ ጉዳይ እየተባባሰ ሊቀጥል እንደሚችል እየታየ ነው። እንግዲህ ምናልባት እኔ የምንለየው ምክንያቱ ላይ ነው። በእኔ እምነት ይሄ ችግር አሁን አቶ ሙላቱ እንዳሉት ህዝብ ለህዝብ አማራ ከትግራይ፣ አማራ ከኦሮሞ፣ ደቡብ ከኦሮሚያ ጋራ ህዝብ ለህዝብ ሚና ለይቶ ግጭት ውስጥ የሚገባበት ሁኔታ ቀደም ሲል አልነበረም። ያው በግጦሽ በውሃ በተለይም ደግሞ ይሄ ከብት አርቢ ህብረተሰብ ባለበት አካባቢ ግጭቶች ድሮም የነበሩ ናቸው፣ አሁንም ያሉ ናቸው። እንደዚህ አይነት ፖለቲካዊ ይዘት ያለው ሰፊ የሆነ ህብረተሰብ ክፍል የሚሳተፍበት ግጭት ግን በአገራችን ታሪክ በዚህ መጠንና ስፋት አይተናናቅም። አሁን ነው እያየን ያለ ነው። እና ለዚህ ምክንያቱ የሚመስለኝ ነውም ብዬ የማምነው አንደኛ ይሄ ስርዓቱ እየተከተለው ያለው ይሄ ብሔር ተኮር ፖለቲካ፣ ይሄ መንግስት ከመጣ ጊዜ ጀምሮ ፓርቲዎች የሚደራጁት በብሔረሰባዊ ማንነት ነው። ህገ መንግስቱ በዋናነት ትኩረት የሰጠው ለብሔረሰባዊ ማንነት ነው። የአንድነትና የዜግነት ጉዳይ ተረስቷል። አገሪቱ ራሷ የተደራጀችው ብሔር ተኮር በሆነ የፌዴራል ሲስተም ነው። ላለፉት 25-26 ዓመታትም ደግሞ በየአቅጣጫው በተለይም ከመንግስት መገናኛ ብዙሀን እና ከአጠቃላይ ከሀገሪቱ ካድሬዎች ስንሰማው የነበረው ብሔር ተኮር ቅስቀሳ ነው። ስለዚህ የአንድነት ጉዳይ የዜግነት ጉዳይ ቦታ ስላልተሰጠው ነው፣ ቦታ እንዳይኖረው ስለተደረገ ህዝቡ ሀገራዊ ማንነቱ ላይ አንድ የሚያደርገው ነገር ላይ ትኩረት እንዳያደርግ ተደርጎ የመጣ ግጭት ነው እና ከአጠቃላይ ከስርዓቱ አስተሳሰብ ከአጠቃላይ በስርዓቱ ውስጥ ካሉት ህጎችና ፖሊሲዎች ከፌዴራል አደረጃጀቱ የመነጨ ነው እና ለእኔ በነ ዋለልኝ መኮንን ሲቀነቀን የነበረው የብሔር ፖለቲካ ጉዳይ ሄዶ ሄዶ መጨረሻው ይሄ እንደሆነ የታየበት ወቅት ላይ ነው የደረስነው። የቡድን መብቶች መከበር፣ ዜጎች በቋንቋቸው እንዲናገሩ፣ በቋንቋቸው እንዲዳኙ፣ አካባቢያቸውን እንዲያስተዳድሩ ያስገኘው ውጤት እንደተጠበቀ ሆኖ አንድ ሀገር ላይ ብሔር ተኮር የሆነ ፖለቲካ ከመጠን በላይ ተለጥጦ ተግባር ላይ ሲውል ግን ሊመጣ የሚችለው ውጤት ወደ እልቂት የሚወስድ መሆኑን የኢትዮጵያ ተጨባጭ ሁኔታ የሚያሳይበት ወቅት ላይ ነው የደረስነው ብዬ ነው የማምነው።
አሁን እንግዲህ ወደ ዶክተር መሐሪ ከመሄዴ በፊት አቶ ልደቱ የእነዋለልኝ መኮንን አንስተዋል። እንግዲህ እነዋለልኝና ሌላ ተማሪዎች ያኔ ይህንን ጥያቄ ሲያነሱ የነበረውን ከፍተኛ ጭቆና መሰረት በማድረግ ነው። በተለይም በኦሮሚያ የነበረውን ያኔ የኦሮሞ ክፍለ ሀገር አሁን ኦሮሚያ በራሳቸው መሬት በራሳቸው ግዛት ጭሰኛ ሆነው ይሰቃዩ በነበረበት ጊዜ ያንን መሰረት በማድረግ ነው። የራሳቸውን ብሔር በማሰብም አልነበረም። ዋናው እንደ ዋና ጥያቄ አድርገው ያነሱት የነበረ የኦሮሞ ሕዝብ የነበረበትን ጭቆና ነው እና ከኦሮሞ ሕዝብ ተነስተው በአጠቃላይ ደግሞ በብሔር ብሔረሰብ የነበረውን ጭቆና መሰረት በማድረግ ነበረ። እነሱ ደግሞ ይሄን ሲያነሱ ራሳቸውን አስተዳድረው እኩልነታቸው ከተከበረ የበለጠ መቀራረብና አንድነት ይመጣል ከሚል ነበር ያኔ የጀመሩት እና ይህንን መሰረት በማድረግ እንድንወያይ ብዬ ነው።
ግጭቶች አሁንም በስፋትም በኢንቴንሲቲ በቁጥራቸውም እየተደጋገሙ በአጭር ጊዜ እየመጡ የክልል የጸጥታ ኃይላትም ከአቅማቸው በላይ የሆነ ፌዴራል ፖሊስ እየገባ አንዳንዱ የክልል የጸጥታ ኃይሎችም የግጭቱ አካል እየሆኑ የመፍትሄው አካል ሳይሆን የግጭቱ የማባባስ እርምጃም እየወሰዱ ስለዚህ ፌዴራል መንግስቱ ፌዴራል ፖሊስ እየገባ ጋብ ሲሉ ነበር። በሂደት ደግሞ ፌዴራል ፖሊስ ከሚችለው በላይ እየሆነ ሄደው እንደገና መከላከያም የመፍትሄው አካል እንዲሆን እየተደረገ የሄደበት ሁኔታ አለ። እስካሁን ሄደናል። በሂደት እኔ ስጋቴ የዓለም አቀፍ ሰላም አስከባሪ ኃይል በመካከል የሚገባበት ሁኔታ እንዳይፈጠር ነው ምሰጋ። አሁን በቅርቡ በምዕራብ ሐረርጌ እየሰማ ነው ያለ ነው ዘግናኝ ነገር። ገድሎም እስከ መቅበር ድረስ የመሄድ ሁኔታ እየተፈጠረ ያለ ነገር በጣም አስፈሪ ነው። ሌሎች አካባቢዎች ነበር ይህ የምንሰማው፣ ደቡብ ሱዳን አካባቢ የምንሰማው ነበር። መጠሪያ ላይ ያለ የሚቀበልበት አድራሻው እንዳይታወቅም የሚቀበርበት፣ ሩዋንዳም በኮሶቮ የምንሰማው ነበር። ግን አሁን እኛ ጋር ደርሷል እና ጉዳዩ በጣም አሳሳቢ ነው፣ አስደንጋጭ ነው፣ አሳዛኝም ነው። እንግዲህ ወደ መንስኤው ምንድን ነው ወደሚለው እንግዲህ አቶ ልደቱ የነካኩት ነገር አለ። የብሔር ተኮር አደረጃጀት የፈጠረው ነው የሚለው ነገር አለ በአንድ በኩል። በሌላ በኩል ብሔር ተኮር አደረጃጀቱ የመጣበት የራሱ ምክንያት አለ። ከአደረጃጀቱ ይልቅ እንደሚመስለኝ አመለካከቱ ነው ችግር የሆነው እንጂ ሕገ መንግስቱ በዛ መልክ የተቀረጸበት ምክንያት የሩቁን ታሪክ ትተን ኢህአዴግ አዲስ አበባ ሲገባ የብሔር ጥያቄ ያነሱና ነጥቅ ያነገቡ ከአስር በላይ የሆኑ ድርጅቶች የነበሩበትና በቋንቋችን እና በአካባቢያችን ፍትህ አጥተናል፣ ትምህርት አጥተናል፣ ባህላችን ሃይማኖታችን ወደ ጥግ እየተደፈነው እገሪ እና እኩልነት ጥበቃ አልተደረገለትም፣ ራሳችን በራሳችን ማስተዳደር አልቻልንም እያሉ የተነሱበት ነው የነበረው። እና ህገ መንግስቱ ለእንደዚህ አይነት ጥያቄዎች የግድ መልስ መስጠት ነበረበት። ሰው ባህሉን ቋንቋውን የሚያዳብርበት በቋንቋው የሚዳኝበት በቋንቋው የሚማርበት ሁኔታ የመፍጠር ጉዳይ ይመስለኛል ወደዚህ አይነት መንገድ የተሄደው። ያ ሆኖ ህገ መንግስቱ እንግዲህ 105 አንቀጾች አሉት። አደረጃጀቱ በዛ መንገድ ይሆን እንጂ አንድ የኢኮኖሚና የፖለቲካ ማህበረሰብ የመፍጠር ግብ ይዞ ማንኛውም ኢትዮጵያዊ ከቦታ ቦታ የመዘዋወር መብቱ፣ ሀብት የማፍራት መብቱ፣ የመንቀሳቀስ መብቱ፣ ኑሮ ጎጆ የመቀለስ መብቱ የሚጠበቅበት ፌዴራል መንግስቱ ሉዓላዊ ስልጣን ሆኖ ክልሎች የፌዴራል መንግስቱ አካል ሆኖ ራሳቸው የሚያስተዳድሩበት ሁኔታ ነው የሚያስቀምጠው እና በአግባቡ ብንጠቀምበት እኔ አደረጃጀቱ ላይ ችግር የለም። ችግር የሆነው ክልሎች ሉዓላዊ ስልጣን የያዙ ያህል በክልላቸው አድራጊ ፈጣሪ ሆነው እንዲሰሩ እድል ተሰጠ። ክልል የሚለው ራሱ ቋንቋው ራሱ ተገቢ አይመስለኝም። ከለለ፣ ለየ፣ አጠረ፣ ጋረደ፣ ድንበር አበጀ የሚል አይነት ነገር ነው። እርግጥ በአንዳንድ ወገኖች አደረጃጀቱ ወደ ድሮው ክፍለ ሀገር ጠቅላይ ግዛት እንመለስ የሚልም አሁን በእናንተ ሬዲዮ ባለፈው 2 ሳምንት በፊት መስለኛል አንድ ምሁር ወደ ጠቅላይ ግዛት እንድንመለስ ነው የሚሻለው ሲሉ ሰምቻለሁ። በጠቅላይ ግዛት ጊዜ ወጡ ሊሆን ይችላል ብዬ አስባለሁ እንጂ ኢትዮጵያ ውስጥ ሆነ አሁን ስለ ጠቅላይ ግዛት ማሰብ አስቸጋሪ ነው የሚመስለኝ። በእነ አቶ ልደቱ በኩል ፌዴራሊዝሙን የመቀበል ፍላጎት እንዳለ ይነገራል በየመድረኩ በኢትዮጵያ። ግን በዚህ ረገድ ፌዴራል አደረጃጀቱን ተቀብለው የኢኮኖሚ ወይም የጂኦግራፊ ፌዴራሊዝም አይነት ነገር ነው የሚባለው በጎልቶ የወጣ አይደለም። በምን መልክ ሊያደራጁ እንደሚያስቡ መድረክ ላይ ቢወጣ ጉዳዩ የተጨበጠ ውይይት ለማድረግ ያመች ነበር።
ወደ አቶ ልደቱ እንሂድ። እንግዲህ
አሁን ዶክተር መሀሪ ያሉት ነገር መሰረታዊ ልዩነት ነው ያለን። አንደኛ የአደረጃጀት አይደለም ችግሩ እያሉ ያሉት እሳቸው፣ እኔ ዋናው ችግር እንደውም የአደረጃጀት ነው እሳቸው የአደረጃጀት አይደለም ያስተሳሰብ ነው የሚሉት። በምን መንገድ አስተሳሰብን እና አደረጃጀትን ለይቶ ማየት እንደሚቻል አይገባኝም። ምክንያቱም አደረጃጀቱ የአስተሳሰብ ውጤት ነው። እንደገና ደግሞ አሁን እየተፈጠሩ ያሉና እየተጠናከሩ ያሉ አስተሳሰቦች የአደረጃጀቱ ውጤት ናቸው። ሁለቱን ለያይቶ ማስቀመጥ የሚቻል አይመስለኝም። በእኔ እምነት አሁን ዶክተርም ሲናገሩ አማራጭ እንዳላቀረበ ነው ያቀረቡት። ግን ወደኋላ መለሱ ብለው የምርጫ ዘመቻው ስናደርጋቸው የነበሩ ክርክሮችን አሁን ዩቲዩብ ላይ ማግኘት ይቻላል። በጣም ፍንትው ብሎ ሊቀርብ የሚችል አማራጭ ነው ስናቀርብ የነበረው። እያያልን ያለ ነው ምንድን ነው ኢትዮጵያ ውስጥ ያለው አጠቃላይ ሁኔታ በብሔር ብቻ እንዲገለጽ አይደለም። እንደ ማንኛውም ሀገር ብዙ የህዝብ ጥያቄዎች አሉ። እነዚያ የህዝብ ጥያቄዎች ሁሉ በፌዴራል አደረጃጀታችን መልስ እንዲያገኙ ትኩረት መሰጠት አለበት። በነገራችን የፌዴራሊዝም አደረጃጀት ከመጀመሪያው በዓለም ላይ ሲጀመር የብሔር ጥያቄን ለመፍታት ተብሎ አይደለም ጥቅም ላይ ይዋል። የአስተዳደር ችግርን ለመፍታት፣ የኢኮኖሚ ችግር ለመፍታት፣ አስተዳደርን ቀልጣፋ ለማድረግ፣ ስልጣንም ወደ ታችኛው የህብረተሰብ ክፍል ለማውረድ ተብሎ ነው። ኋላ ላይ የብሔር ጥያቄ ያላቸው አካሎች ለእነሱ ፍላጎት የሚጠቅም ሆኖ ስላገኙት እነሱም ተቀበሉት። ስለዚህ እኛ እያልን ያለ ነው ምንድን ነው ኢትዮጵያ ውስጥ የሚኖረው አደረጃጀት ቢያንስ 5 ጉዳዮችን ግምት ውስጥ ማስገባት አለበት። ይህም መልካም ምድራዊ አቀማመጥን፣ አስተዳደራዊ አመችነትን፣ የኢኮኖሚ አመችነትን፣ የህዝቡ አብሮ የሚኖር ታሪካዊ ትስስርን እና ራሱ ብሔረሰባዊ ማንነት ነው። ይህን ስናደርግ ግን አንዱን መስፈርት ብቻ መዘን አውጥተን በሁሉም አካባቢ ተፈጻሚ እንዲሆን ማድረግ አስፈላጊም አይደለም አይቻልም የሚል አስተሳሰብ ነው ያለን። ስለዚህ እንደየ አካባቢው ተጨባጭ ሁኔታ አንዳንድ አካባቢ የአስተዳደር ጉዳይ ትኩረት ሊያገኝ ይችላል፣ አንዳንድ አካባቢ የኢኮኖሚ ጉዳይ ትኩረት ሊያገኝ ይችላል፣ አንዳንድ አካባቢ ብሔረሰባዊ ማንነት ትኩረት ሊያገኝ ይችላል። አንዳንድ አካባቢ ሁለቱም ሶስቱም ባንድ ላይ ጥቅም ላይ ሊኖር ይችላል። አንዳንድ አካባቢ ደግሞ በዚህ አካባቢ ተጨባጭ ሁኔታ አንዱ በተናጠል ሊወስድ ይችላል። አሁን ዶክተር መሐሪ ሲናገሩ ከዚህ ካለው አደረጃጀት ውጪ ከብሔር አደረጃጀት ውጪ ሌላ አደረጃጀት ኢትዮጵያ ውስጥ ሊሰራ አይችልም እያሉ ነው ያሉት። ቀላል ምሳሌ ማቅረብ ይቻላል። ደቡብን መውሰድ ይቻላል። 55 ብሔረሰብ ያለበት ክልል ነው። 55 ብሔረሰብ ግን አንድ ላይ ሆኖ አንድ ክልላዊ መዋቅር መስርቷል። አሁን እኮ ኢትዮጵያ ውስጥ ዜግነት የሚባል ነገር እኮ የለም። ህገ መንግስቱ የዜግነትን ጉዳይ ትኩረት አልሰጠም። የሀገሪቱ ባለቤት ሊሆኑ የተደረጉት ብሔር ብሔረሰቦች ናቸው፣ ቡድኖች ናቸው። አሁን አዳመች ክርት አድርግልኝና እስቲ በኢትዮጵያ አሁን ስለ ግጭቱ ሲነገር ቢወራውን ነገር እንስማ። አንድ ተማሪ አዲግራት ቢሞት፣ ጎንደር ቢሞት፣ ሀረር ቢሞት እኮ አንድ ኢትዮጵያዊ ተማሪ ሞተ ተብሎ እኮ አይነገር።
እንዳይደበላለቅብን ወደ ተማሪዎቹ ስለምንሄድ አሁን በዛ አጠር አድርገው ይቅር።
አዎ አደረጃጀቱ ዜግነትን የረሳ አንድነትን የረሳ ብሔረሰባዊ አንድነት ላይ ብቻ የተንጠለጠለና ያተኮረ በመሆኑ ነው ወደዚህ ችግር የወሰደን ነው መሰረታዊ ሀሳቡ።
እሺ አቶ ሙላቱ።
እኔ እንግዲህ እንደማስበው እና እንደሚገምተው ከሆነ ፌዴራላዊ አስተዳደር ወይም ስርዓት ለኢትዮጵያ ይህን ሁሉ የጎሳን ግጭት አስከተለ፣ ችግሮችን ሁሉ አመጣ። ለዚህ ሁሉ ሁለት ሰዎች ወይም ሁለት ከሁለት በላይ የሆኑ ሰዎች ግጭት ሲፈጥሩ የብሔር ጉዳይ ነው የጎሳ ጉዳይ ነው ብለን የምንወስድ ከሆነ የት መንደርስም። ፌዴራላዊ አስተዳደር ለኢትዮጵያ የመጣበት ታሪካዊ አመጣጥ ስላለው ቅድም በብዙ መልኩ በዶክተር መሐሪ የተተነተነ ስለሆነ ጊዜ ላለማጥፋት ወደዛ አልሄድም። ነገር ግን ፌዴራሊዝም መጀመሪያ በህገ መንግስቱ ተቆርጾ ህገ መንግስቱ ሲወሰድ ለዚህ ሀገር ተስማሚ ሆኖ ነው ያለው። ነገር ግን አሁን ያለው ገዢው ፓርቲና መንግስት ይህንን ህገ መንግስቱን በትክክል ለመተርጎም ባለመቻል ጥያቄዎቹ እየፈጠሉ ከጊዜ ወደ ጊዜ ችግሮቹ ሌላ ችግርን እየወለደ አሁን መያዣና መጨበጫ ወደ ማጣት ያደረሰ ሄድቻሉ። ዜጎች ፌዴራላዊ ሆኖም በህገ መንግስት ውስጥ አንቀጽ 32(1) እንኳን ኢትዮጵያዊ ማንም ከውጪ ኢትዮጵያ ውስጥ ለመኖር የተፈቀደለት ሰው ሀብት የማፍራትና የትም መኖር የሚፈቅድ ህገ መንግስት ያለው። ስለዚህ ዜጎች በብሔር ቢለያዩም የት ቦታ ሆኖ አንድ አማራ ኦሮሞ ውስጥ በሚኖርበት ጊዜ ኦሮሞውን ቋንቋውን ባህሉን አክብሮ አብሮ መኖር ይችላል። እንደ ማንኛውም ኦሮሞ መብቱ እንደ አንድ ኦሮሞ ተጠብቆለት መኖር የሚችል ስርዓት ነው ያለን። አንድ ኦሮሞ ትግራይ ውስጥ በሚሄድበት ጊዜ እዛ የትግራይን ባህሉንም ቋንቋውንም ሁሉ አክብሮ ትግራይ ክልል ውስጥ መኖር ይችላል። እኔ ኦሮምኛ ካልመጣልኝ እንደ ኦሮሞ ባህሌ እዚህ ካልተጠበቀልኝ ብሎ ቡራ ካረዩ የሚልበት ስርዓት አይደለም። አሁን ለምሳሌ እንደ ቅማንት አማራ ውስጥ የአይደንቲቲው ፈልጎ ነው አማራ ውስጥ የልዩነትን ሁሉ ፈጥሮ ባለፈው ጊዜ ችግር የነበረው። የእያንዳንዱን አይደንቲቲ ከተጠበቀ እኔ በኦሮሞነቴ የሚጠብቅልኝን ኢትዮጵያን የሚፈልጉ ኦሮሞነትን ጥለ ኢትዮጵያ ሁን የሚባለው ነገር ይሄ ነው። ቀደም ብሎም ሲያለያይ የነበረው አማራነቱን አክብሬለት ኦሮሞነቴን አክብሮልኝ አብረን ስንኖር የዛን ጊዜ በኢትዮጵያዊነት ይኮራለሁ። ስለዚህ ይሄንን አምኖ የመቀበል ጉዳይ ሊኖር ይገባል። አሁን ለተከሰተው ችግር ዋነኛው ምክንያት የሆነው ፌዴራሊዝም በህገ መንግስቱ ይመስልና በአስተዳደሩ በማንኛውም ረገድ ደግሞ አህዳዊ የሆነበት ሁሉም ከአንድ ሴንትራል የሚፈልቅ የተማከለ አስተዳደር በመሆኑ ችግር እየተፈጠረ በኢትዮጵያ ውስጥ በሀገሪቷ ውስጥ በማንኛውም ስፍራ የሚኖሩ ሀብት የማፍራት ህገ መንግስቱን ጠብቆ የመኖር እነዚህ ሁሉ እየተፈረካከሱ ነው የመጡት። ምክንያቱም በዋስትና ጠፋ። ይህንን ህገ መንግስት የሚጠብቅ አካል ጠፋ። ህገ መንግስቱን የሚያከብር ባለመኖሩ ፌዴራላዊ አስተዳደሩንም ወደ ጎሳ ግጭት እየለወጠው መጣ። ይሄ ነው ችግር የፈጠረው በሀገሪቷ ውስጥ።
እሺ አሁን እንግዲህ ወደ በተማሪዎቹ አካባቢ ስላየነው ሁኔታ እንመለስና አቶ ልደቱ ቅድም ጠቀስ አድርገውታል። እንደውም መረጃ አይገኝም ነበር፣ ኢንፎርሜሽን አይገኝም ነበር። በተማሪዎች ላይ ይደርስ የነበረውን አንዳንድ ቦታም ለመደባበቅ ይሞከር ነበረ። ቅድም ጠቀስ ያደረጋችሁት ይሄ የጸጥታ ኃይሎችም የመንግስት ባለስልጣናትም ያሉበት የሚመስለው ነገር አይወራም። እንደውም በመጀመሪያ ደረጃ በሰፊው የተወራው በአድግራት የተፈጸመውን ግድያ ነው። በአድግራት አንድ ተማሪ መገደሉ ተገለጸ። የምዕራብ ጎጃም ልጅ ይመስለኛል። ከዛ በኋላ እንግዲህ በሌላ ሌላ ዩኒቨርሲቲዎችም ችግር ተፈጥሯል የሚለው ወሬ ተያይዞ መጣ። የኦሮሚያም እንደዚህ በኦሮሚያ በትግራይ ተማሪዎች ላይ የተፈጸመው ለምሳሌ ከኦሮሚያ በኋላ ሰፊ ችግር የነበረው እንዳውም ወልዲያ ነው። ስለ ወልዲያ ምንም አልተወራም። ለዚህም ነው አውቀን እንድንወያይበትና አውቀን ለማቆም የምንችልበትን ሁኔታ እንድንፈጥር ነው ማነሳ ያለው ይህን ጥያቄ። እኛ በኢትዮጵያ ታሪክ በተማሪዎች መካከል እንዲህ እስከ መገዳደል ድረስ እንዳውም ከፎቅ እስከ መወርወር ቀጥቅጦ እስከ መግደል ድረስ ተማሪዎችን ያልተለመደ ነው። ይሄ ምን አመጣው ነው እንግዲህ ዋናው ነገር። እኛ የምናውቀው የኢትዮጵያ ተማሪዎች ታሪክ ለራሳቸው ብሔር ሳይሆን እንዳውም ዋልልኝ መኮንን ከአማራ ብሔር ነው። ያኔ እንግዲህ የአማራ ገዢ መደብ የነበረበት ጊዜ ነው። ግን በኦሮሞ ሕዝብ ላይ ይደርስ የነበረውን ጭቆና መሰረት በማድረግ መሬት ላራሹ እያሉ ብሔር ብሔረሰቦች ራሳቸውን ያስተዳድሩ እያሉ ህይወታቸውን የሰጡበት ሁኔታ ነው ያለው። የኢትዮጵያ ተማሪዎች ዩኒቨርሲቲም ሆኖ የሁለተኛ ደረጃ ተማሪዎች ከዳር እስከ ዳር በሀገሪቱ ለውጥ ለማምጣት ያለውን ገዢ መደብ አብረው መታገል እንጂ እርስ በራሳቸው ሲገዳደሉ ሰምተንም አይተንም አናቅም። በዚህ ላይ እንግዲህ ያላችሁን አስተያየት ብትገልጹልን። ወደ ዶክተር መሐሪ ልመለስ።
እሺ፣ አመሰግናለሁ። ይሄ እንግዲህ የተማሪዎቹ ጉዳይ ቅድም ከአቶ ልደቱ ጋር የምስማማው ነገር ላለፉት 26 ዓመታት እዚህ ሀገር ልዩነት ነው ሲሰበክ የኖረው። የጋራ ታሪክ የሌለን ይመስል የሚለያዩ ነገሮች የተዛባ የታሪካችን ግንኙነት ነበር ጎልቶ ሲወጣ የነበረው። ኢትዮጵያ የብሔር ብሔረሰቦች ስብስብ ናት አይነት ነገር ነው። ስብስብ ድምር ማለት ምንም ግንኙነት የሌለው የተሰበሰበ ማለት ነው። ግን ከዛ በላይ ነው ለእኔ ኢትዮጵያ ውህደት ነው። አግሪጌሽን አማልጋሬሽን ሳይሆን ኢንቴግሬሽን ነው። ኢትዮጵያ ግን የነበረው ቅኝት ላለፉት 20 ምናምን ዓመታት እሱም ነው እንደ አንድ ድክመት የምለውና አመለካከት ስር ነው የምትለው አቅልቱ አደረጃጀት ነው እያሉ ነው። እዛ ላይ ያለው ልዩነት እንደተጠበቀ ሆኖ ግን የሚያስማማን ነገር ልዩነታችን ላይ ነው ኢንቨስት ስናደርግ የነበረው እና እነዚህ ተማሪዎች ደግሞ የዛ ውጤት ናቸው። አሁን ዩኒቨርሲቲ የደረሱት ኦልሞስት በዚህ ስርዓት የመጡ ናቸው። ሁለተኛ እንግዲህ የትምህርት ጥራቱም ችግር አለበት። ምክንያታዊ ማህበረሰብ፣ ጠያቂ ማህበረሰብ፣ ተጠራጣሪ ማህበረሰብ፣ ሁሉም ነገር ፎር ግራንትድ የማይወስድ እንዳለ እንደወረደ የማይቀበል ማህበረሰብ መፍጠር አልተቻለም። በዩኒቨርሲቲ ደረጃ አንዳንዴ ተማሪዎችም ላይ አይታዘንም፣ በምሁሩ ደረጃ ቁጥሩ የማይናቅ የተማረን ተምሮ የጨረሰን ሳይቀር ያ አይነት ምክንያታዊ አለመሆን ሰው በሰውነቱ ክብር ሊገባው ህይወቱ አካሉ ሊጠበቅ እንደሚገባ ያለ መቁጠር አዝማሚያዎች እየመጡ ነው። ምክንያቱም ከውስጥም ስለ ልዩነታችን ነበር የሚሰበከው። ይሄ የፌስቡክ ዓለም ደግሞ ማን እንደሚረጨው የማይታወቅ ሁኔታውን የሚያባብስ ሁኔታ ደግሞ ይፈጠራል። አሁን ግጭቶች ሲፈጠሩ ግጭቱን ተዋናይ ሆነው የሚያካሂዱት ወጣቶች ናቸው። ስብሰባ ላይ ተቀምጠው የሚሳሳሙት የሚተቃቀፉት አዛውንቶች ናቸው። የሀገር ሽማግሌዎችና የሃይማኖት መሪዎች ናቸው። ወጣቱ ይሄ ውይይት ስለመከታተሉም እነዚህ የሀገር ሽማግሌዎች ይቀበላቸው አይቀበላቸውም አይታወቅም። ስለዚህ ችግሩ ተዋናይ አንድ አካል ነው። ለችግሩ መፍትሄ ተደርጎ የሚሰበሰበውና ውይይት የሚያካሂደው ደግሞ ሌላ አካል ነው። ሚስማች አለመገጣጠም ነገር ይታያል። በአዛውንቶች ደረጃ በሃይማኖት አባቶች ደረጃም ቢሆን የሚነሳው ነገር እኔ በእነሱ አብረን ኖረናል፣ ተጋብተናል፣ ተዋልደናል እና እንዴት እርስ በርስ እንጠፋፋለን አይነት ነገር ነው። በአዛውንቶችና በሃይማኖት መሪዎች እንደዚህ ሲባል ብዙም ላይገርም ይችላል፣ በቂ ሊሆን ይችላል። በዛ ደረጃ በፖለቲካ መሪዎች ደረጃም ግን የሚደገመው ይሄ ነው። ተጋብተናል፣ አብረን ኖረናል፣ ተዋልደናል ነው። ያልተጋባኸው ሰውስ ሰው በሰውነቱ ክብር የለውም ወይ? መብቱ አይደለም ወይ ህይወት መኖር? የማታውቀው ሰው ቢሆን መብት አለው።
እና ከዛ በላይ ሊታይ ይገባል የመርህ ጉዳይ ነው። ሰው በሰውነቱ ክብር ይገባዋል። አይጋባም ከኔ ጋር አብሮም ባይኖር ከኔ ጋር ተብሎ በዛ ጥይት ብዙ አልተገፋበትም።
እሺ አቶ ልደቱ።
እሺ በቅድሚያ ምናልባት አሁን አዳነች ለወለልሽ ትናገሪ ወለልሽ ዘመን የአማራ ገዢ ነበር የነበረው ብለሻል። እኔ እሱ ትንሽ መስተካከል ያለበት ይመስለኛል። ገዢ መደቦች ነበሩ። እነዛ ገዢ መደቦች ግን የትግራይ ተወላጆች በገዢ መደብ ውስጥ ነበሩ፣ የኦሮሞም የደቡብም ተወላጆች ነበሩ። በቁጥር የአማራው ገዢ አባላት በርከት ሊሉ ይችላሉ። ስለዚህ ወጥ የሆነ የአማራ ገዢ መደብ ነበረ ብዬ አላምን። ምክንያቱም ጭቆናውም ደግሞ የሚለይ ሳይሆን የአማራን ህዝብ ደግሞ ይጨቁን ነበር እና አማራ እንደ ህዝብ ገዢ መደብ ስላልነበረ ትንሽ እሱ ማስተካከል ተገቢ ይመስለኛል።
እዚች ላይ በዛን ጊዜ የነበረው የአማራ ገዢ መደብ የሚለው እንግዲህ የተለያየ አመለካከት ሊኖር ይችላል፣ ግን ዋናው በዛን ጊዜ የአማራ ገዢ መደብ ስለነበረ መላ የአማራ ህዝብ ተጠቀመ የሚል ማንም አልነበረም። ለይተው ተማሪዎችም ሆኑ በዛን ጊዜ የታገሉት ጭቁን የአማራ ህዝብን የአማራ ገዢ መደብን ለይተው ነበር የሚያቀርቡት።
ዞሮ ዞሮ በአገዛዝ ደረጃ አማራ የሚባል ህዝብ ብቻውን ገዢ የነበረበት ወቅት የለም ነው።
ለጊዜው እንተውና ወደ ዋናው እንትናችን እንሂድ፣ ወደ ሌላ እንዳያስኬደን ብዬ ነው።
ጥሩ ነው። ሴንሲቲቭ ስለሆነ መሰረታዊ የፖለቲካ ጉዳይ ስለሆነ
ራሱን የቻለ ውይይት ልናካሄድበት እንችላለን። እንግዲህ በዚህ አሁን በዛ ላይ በዚህ ላይ
ነው ነው አሁን በዚህ በዩኒቨርሲቲዎቹ አካባቢ የምናየው ነገር እጅግ ዘግናኝ ነው፣ አሳሳቢ ነው፣ አሳዛኝ ነው። ነገር ግን ቅድም ስንወያይበት ከነበረው ጋር ተያይዞ የሚታይ ነው። ቀደም ባሉት ዓመታት አሁን አዳነች ስትይ እንደነበረው የኢትዮጵያ ተማሪዎች ትግል የሚያደርጉት ከስርዓቱ ጋር ነበር፣ እርስ በርስ አልነበረም እስካሁን ድረስ። አሁን ለምን እርስ በርስ ሆነ የሚለው ጥያቄ መጠየቅ አለብን። እኔ እነዚህ ተማሪዎች ይሄን እንዲያደርጉ የግድ ነው፣ ምክንያቱም ይሄን እንዲያደርጉ ነው ሲኮተኮቱ ያደጉት፣ ሲነገራቸው ይኖረው። ስለ ልዩነት፣ ስለ ብሔረሰባዊ ማንነት ብቻ ነው፣ ስለ ኢትዮጵያዊነትና ስለ ጋራ ጉዳያቸው ሲነገራቸው አይደለም። ስለዚህ ይሄ አሁን የመጣው ሁኔታ በዩኒቨርሲቲ ተማሪዎች የስርዓቱን መሰረታዊ ችግር የሚያሳይ ነው። ምን ያህል ችግሩ ሲስተሚክ እንደሆነ መዋቅራዊ እንደሆነ ዋናው ማሳያ አሁን በተማሪዎቹ ዙሪያ ያለው ችግር ነው። ቅድም እንዳልኩት አንድ ተማሪ ሲሞት አንድ ኢትዮጵያዊ ዜጋ የሆነ ተማሪ ሞተ አለ፣ አንድ ትግሬ ሞተ፣ አንድ አማራ ሞተ፣ አንድ ኦሮሞ ሞተ ነው የምለው። ዜግነት ተረስቷል፣ ኢትዮጵያዊነት ተረስቷል። ይህን ስል ብሔረሰባዊ ማንነት ኢትዮጵያ ውስጥ መከበር የለበትም እያልኩ አይደለሁም። ወይም አንድ ሰው ትግሬነቱን ኦሮሞነቱን ወይም አማራነቱን ትቶ ኢትዮጵያዊ ይሁን አላልኩም። ማንም ሰው ብሔረሰባዊ ማንነቱ ሊከበርለት ይገባል። ቋንቋው ሊከበርለት፣ ባህሉ ሊከበርለት ይገባል። የባህል ሶቨርኒቲ ኢትዮጵያ ውስጥ መኖር አለበት። ግን ደግሞ በአንጻሩ የፖለቲካ ዩኒቲ የፖለቲካ አንድነት መኖር አለበት። ሚዛኑ መጠበቅ አለበት። ህገ መንግስቱም የብሔረሰቦችን መብት ለማክበር ያስቀመጣቸው ብዙዎቹ ድንጋጌዎች ተገቢ ናቸው። በዛው መጠን ግን የሀገር አንድነትን የህዝብ አንድነትን ጉዳይ ቦታ አልሰጠውም ነው የኔ ክርክር። እኔ እያልኩ ያለሁት አይደለም ቀርቶ ፌዴራላዊ እና አህዳዊ ስርዓት ያላቸው የተለያዩ የዓለም ሀገሮች የብሔረሰብ መብትን የሚያከብሩ አሉ፣ የቡድን መብትን የሚያከብሩ አሉ። አደረጃጀታችን የግድ ይህን መብት ለማክበር የግድ በብሔረሰብ መደራጀት ነበር። የፌዴራል አደረጃጀቱ ውስጥ የፓርቲዎቹም አደረጃጀት ውስጥ የጠፋው ነገር የኢትዮጵያ አንድነት የዜጎች ጉዳይ ተረስቷል። ብሔረሰባዊ ማንነት ነው ገዢ አስተሳሰብ እንዲሆን የተደረገው። ስለዚህ በተለያዩ ዩኒቨርሲቲዎች አሁን የምናየው ብሔረሰብ ተኮር የሆነ ግጭት የዛ ውጤት ነው። ችግሩ ያፈጻጸም ቢሆን ኖሮ እስካሁን ድረስ ይፈታ ነበረ። ከዛ
ጊዜያችን
መፍታት ከተፈለገ
እያለቀ ነው ጊዜያችን።
ብሎ ህጎቹን መዳሰስ ፌዴራሊዝም አደረጃጀቱን መመርመር ያስፈልጋል ባይ ነኝ በኔ በኩል።
እሺ አቶ ሙላቱ፣
በአጭሩ ተማሪዎቹ መካከል ይሄ ግጭት የሚፈጠረው ለምንድን ነው? ምን ስለሆነ ነው ብሔር ለብሔር ለይቶ የሚጋጩት የሚለው እኔ ምክንያታዊ ነው እንጂ የኦሮሞ ተማሪ በአጠቃላይ በትግራይ ተማሪ ላይ፣ የአማራ ተማሪ በኦሮሞ ተማሪ ላይ አላማ አድርጎ ተነስቶ ያደረገው ነገር አይደለም። ይሄ በአጠቃላይ ፖለቲካ ውስጥ በሚካሄደው ህብረተሰቡ በጠቅላላው ዲሳቲስፋይድ ነው። አሁን ባለው መንግስት ሊመራን አይችልም፣ የስርዓት ለውጥ ያስፈልጋል እየተባለ በየቦታው የሚጠየቁ ጥያቄዎች የመብት ጥያቄዎች አሉ። ተማሪው ደግሞ የህብረተሰቡ አካል ነው። እንግዲህ በተማሪው መሀል ደግሞ አሁን ያለውን ስርዓት ለማራመድ የሚፈልግ ካድሬ
በየቦታው በየትምህርት ቤቱ ውስጥ አለ። ይሄ ትንኮሳዎች በየቦታው ትግሬውን እንዲያደረገ፣ አማራውን እንዲያደረገ፣ ኦሮሞውን እንዲያደረገ ተብሎ ልዩነት እንዲፈጠር ይሰበካል እዛ ውስጥ። ከዚህ ምን ይጠቀማል? አትሊስት ህዝብ የጠየቃቸውን ጥያቄዎች፣ የስርዓት ለውጥ ጥያቄዎች፣ እነዚህ ጊዜውን ለማራዘም የሚጠቀሙበት ስልት ነው። ሁኔታዎችን ወደ ግጭት እንዲፈጠሩ ያደረጉት የተወሰኑ ናቸው እንጂ እንዳለ እኔ ብሔር ላይ ተመሰርቶ በጠቅላላው የአማራ ልጅ የትግራይ ልጅ ጠልቶ ያደረገ ነገር አይደለም፣ ወይም የትግራይ ልጅ የአማራው ልጅ አማራ በመሆኑ ጠልቶት ያደረጉት አይነት ሳይሆን ተማሪዎች ራሳቸው የህብረተሰቡ አካል ናቸው፣ ሁለተኛ ልጆች ናቸው። በጊዜው በሁኔታው ነገሮችን አሰላስሎ ለማሳለፍ ባለመቻል እነዚህ ነገሮች ሊፈጠሩ ይችላሉ። እነዚህ የተፈጠሩትን ደግሞ እንደ ምክንያት አድርገን ብሔር ብሔረሰቦች ግጭት አለ፣ በየዩኒቨርሲቲዎች ገብተዋል፣ እንደዚህ ሆነዋል ብለን የምንናገርበት ደረጃ አይመስለኝም። በአንድ ብሔረሰብ ውስጥም ሆኖ ግጭት እንዲፈጠር እየተደረገ ነው የምናያቸው ናቸው። ሁኔታዎች የስርዓት ለውጥ እንዲመጣ የሚፈልጉና በማይፈልጉ በትምህርት ቤቶች መካከል ያሉ ናቸው።
እሺ፣
ምናልባት አንድ ነገር አቶ ልደቱ በተናገሩት ላይ
በጣም አሳጥረው
ብሔር ተኮር የተባለው ነገር ትንሽ እኮ ማየት የሚያስፈልግ ይመስለኛል። በየብሔሩ አይደለም አከላለሉ እኮ ቅድም የደቡብ ጠቅሷል፣ የተለያዩ ብሔር ብሔረሰቦች አንድ ክልል ውስጥ የገቡበት ቤኒሻንጉልም ቢሆን እንደዚሁ የተለያዩ ብሔር ብሔረሰቦች፣ ጋምቤላም ቢሆን የተለያዩ ብሔር ብሔረሰቦች፣ አማራ ክልልም ቢሆን አገው አማርኛ ተናጋሪው ኦሮሞ አሁን ደግሞ የቅማንት አከላለል ሊመጣ ነው። ትግራይም ቢሆን ሳሆ አለ፣ ኩናማ አለ፣ ትግርኛ ተናጋሪ አለ። የተወሰኑ ክልሎች ናቸው አንድ ብሔር አንድ ክልል የሆኑበት እንጂ ህብረ ብሔራዊ መሆኑም ልብ ማለት ይገባል። በእርግጥ ሰፊ ውይይት ይፈልጋል፣ የጉዳይ ሬዲዮ ላይ ሆን ይችላል። እንደዚህ ግን እሱም እንደ ፉትኖት መያዝ አለበት፣ ተኮር ብቻ አይደለም አደረጃጀቱ።
እሺ፣ ዶክተር መሐሪ ረዳኢ፣ አቶ ሙላቱ ገመቹ፣ አቶ ልደቱ አያሌው ለሰጣችሁን ሰፊ ማብራሪያ በጣም እናመሰግናለን።